ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 8 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምናሰማበት የፍካሪ ዜና ፕሮግራማችን በቀድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ ወቅታዊ ሀተታዎችን በድጋሚ አቅርበን ክፍል አንድ ዝግጅታችን ይጠቃልላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 76 ቀን ሞላቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን።
ሰብአዊ መብቶችን የሚገፈው አክራሪው ህግ መጽደቁ ተቃውሞ እየተሰነዘረበት መሆኑ ታወቀ። ባሳለፍነው ሳምንት የአጋሶች ሸንጎ በሚለው መጠሪያ የሚታወቀው የዘረኛው አገዛዝ ፓርላማ በማንም ሊገሰስ የማይችለውን ሐሳብን ያለገደብ በንግግር የመግለጽ መብት የሚገፍ ህግን ማጽደቁ ያገዛዙን ፍጹም ዘረኝነትና ፍላጭ ቆራጭነት የሚያሳይ መሆኑ እየተነገረ ነው። ከዚህ ቀደም ዘረኛው ኮሎኔል የጥላቻ ፖለቲካ ሊወገድ እንደሚገባው ንግግር ያሰመረ መስሎት ባዶነቱን በገዛ እጁ ማጋለጡን ብዙዎች ያነሳሉ። በፖለቲካ ትግል ሁሌም ተጻረው የሚቆሙ ኃይሎች ይኖራሉና ጥላቻ የግድ እንደሚሆን በርካቶች ያስረዳሉ። የሀገርን አንድነት ለማፋለስ የሚማስኑ ጸረ ዲሞክራሲ የሆኑ ንጹሃን ዜጎችን በአሰቃቂ ሁኔታ የሚገድሉ ዜጎችን የሚያፍኑ የሚያስሩ በየእስር ቤቶች ሰቆቃ የሚፈጽሙ የሀገርን ሀብት የሚዘርፉ ሌቦች የታሪክን ድርሳናትን የሚያቃጥሉ የሚሰርዙና የሚደልዙ ወዘተ ሊጠሉ ሊወገዙ ሊገለሉ በህዝባዊ ትግል ሊደባዩ እንደሚገባቸው የፖለቲካ አዋቂዎች ያስረዳሉ። በሳይንሱ አሉታዊና አውንታዊ እንዳለ ሁሉ በፖለቲካውም ህዝባዊና ጸረ ህዝብ መኖሩ የፖለቲካ ሀቅ ነው እየተባለ ነው። ይህ ህግ ተብዬ ፋሽስቱ ደርግ የጻፈ ያነበበ ያስነበበ ወዘተ ብሎ በመቶ ሺዎችን እንደጨፈጨፈበት ያለና ወያኔ ህወሓት ጸረ ሽብርና የፕሬስ ህግ በሚባሉ በሺዎች የሚቆጠሩ ከገደለበትና ካሰቃየበት ጋር በቀጥታ የሚመሳሰል ሲሆን ልዩነቱ የስያሜ ብቻ መሆኑን የፖለቲካ አዋቂዎች ያስረዳሉ። ይህ ጸደቀ የተባለው የጥላቻ ንግግር ህግን በመጠቀም በርካቶችን ለማፈንና በሰር ለማማቀቅ ለመታቀዱ እንደማይጠራጠር በርካቶች አስተያየቶቻቸውን ሲሰነዝሩ ተደምጠዋል። ደምቢዶሎ ዩኒቨርሲቲ በትምህርት ላይ የነበሩ ተማሪዎች ታፍነው ደብዛቸው ከተፋ ከ80 ቀናት በላይ በስቃይና በመከራ ውስጥ መሆናቸው እጅግ አሳዛኝ መሆኑን ብዙዎች በመረት እየገለጹ መሆናቸውን መረዳት ተችሏል። ሰሞኑን ዘረኛው አገዛዝ በባህር ዳር ሰላዮችን አስተማርቶ ሁለት ከጎንደር ወደ ባህር ዳር ለጸበል የመጡ ልጃገረዶችን በማስፈራራትና ጾታዊ ጥቃት በማድረስ በሐሰት ታፍነው ከነበሩ ተማሪዎች ጋር እንደነበሩ እንዲሁም አሁን መለቀቃቸውን በመገናኛ ብዙሃን እንዲገልጹ መገደዳቸው አነጋጋሪ ሆኖ መሰንበቱ ተነግሯል። ይህ የሀገርን አንድነት አደጋ ላይ ለመጣል ሌት ተቀን የሚማስን ዘረኛ ቡድን እነዚህን ልጃገረዶችን በማፈኑ ሴራ ተሳታፊና አቀናባሪ መሆኑን በርካቶች በቁጭት ሲገልጹ ይሰማል። የፖለቲካ ወቂዎች የተጀመረው ልጆቻችንን እህቶቻችንን ወንድሞቻችንን አምጡ የሚለው የተቃውሞ እንቅስቃሴ በደቡብ ኢትዮጵያ በትግራይ በተለያዩ የኦሮሞ አካባቢዎች ተጠናክሮ ሊቀጥል እንደሚገባው አስተያየቶቻቸውን እየሰነዘሩ መሆናቸውን መረዳት ችለናል።
አሁን በስልጣን ላይ ያለውና ከቅርብ ጊዜ ወዲህ ራሱን ብልጽግና በማለት የሰየመው ፓርቲ ለድርጅቱ እንቅስቃሴ የመንግስትን ገንዘብ ወጪ እያደረገ መሆኑ ተጋለጠ። ፓርቲው ከክልል ጀምሮ እስከ ዞን ድረስ ለሚገኙ የቢሮ ኃላፊዎችና ምክትል ኃላፊዎች ባለፈው ሳምንት በናዝሬት በሰጠው ስልጣና የሁሉ አበልን ጨምሮ ሌሎች ወጪዎችን ከመንግስት ጋዝና እንዲሸፍን ማድረጉን የዜና ተቋሞች አጋልጠዋል። ድርጅቱ ላለፉት 15 ቀናት ስልጣና ሲሰጥ የቆየ ሲሆን ለአንድ የሥራ ኃላፊ በቀን 755 ብር ለ15 ቀኑ ደግሞ ከ20000 ብር በላይ ከመንግስት ጋዝና እንዲከፈላቸው ያደረገ መሆኑ ተነግሯል። በተጨማሪም ስልጣና ለሚሰጡት ኃላፊዎች የመንግስት መኪኖችና ሹፌሮች የተመደቡላቸው መሆኑም ታውቋል። የህዝብን ሀብት ለአንድ ፖለቲካ ጉዳይ መዋል ከስነ ምግባር ያፈነገጠ ድርጊት ብቻ ሳይሆን በሀገሪቱ ህግ ተፈጻሚነት ቢኖር ኖሮ የህግ እርምጃ ይወሰድ ነበር የሚሉ በርካቶች ናቸው።
ኮሌራ በወረርሽኝ ሁኔታ እየተስፋፋ መሆኑ ተሰማ። ከህብረተሰብ ጤና ኢንስቲትዩት ካለፈው አመት ሚያዝያ ወር አንስቶ የተከሰተው የኮሌራ በሽታ በአሁኑ ወቅት በወረርሽኝ መልክ በደቡብ ኢትዮጵያ በ11 ወረዳዎች፣ በኦሮሞ 3 ወረዳዎች፣ በሶማሌ 2 ወረዳዎች፣ በአጠቃላይ በ16 ወረዳዎች ከ4000 ሰዎች በላይ ማጥቃቱን ከተሰጠው መግለጫ መገንዘብ ተችሏል። እስካሁን ከ80 ሰዎች በላይ በዚሁ በሽታ መሞታቸው ታውቋል። በሽታው በስፋት እየተሰራጨባቸው የሚገኙት በጉጂ ዞን አዶላ ረዴ እና አባያ ወረዳዎች፣ በጎፋ ዞን ደብረ ጸሃይና ዛላ፣ በጋሞ ዞን መርታና ከምባ ወረዳ፣ በደቡብ ኦሞ ዞን ሰላማንጎ ማሌ አሌ ወረዳዎች፣ እንዲሁም በኮንሶ ዞን በሰገን በጌዲዮ ወናጎ እና በሶማሌ ሙያሌ ወረዳዎች መሆኑ ሲታወቅ፣ ይህ ወቅት ደረቃማና እርጥበት አዘል በሆኑ በሽታው በተጠቀሱት አጎራባሾች ወደ ሆኑ አካባቢዎች በቀላሉ ሊዛመት ይችላል የሚል ስጋት ማሳደሩን መገንዘብ ተችሏል። እስካሁን ላለፉት 10 ወራት የበሽታው መከሰትና መሰራጨት እንደቀድሞው በሚስጥር እንዲያዝ በተላለፈው ትዕዛዝ መሰረት ታፍኖ መቆየቱ የታወቀ ሲሆን አሁን የተነገረበት ምክንያት በአጭር ጊዜ በርካታ አካባቢዎችን ሊያዳርስ እንደሚችል በመታወቁና ከወዲሁ ዓለም አቀፍ እርዳታ ለማመቻቸት ታልሞ እንደሆነ መገንዘብ ተችሏል። በሽታው የተስፋፋ ከሄደ የግብርና ምርት ላይ የሚያደርሰው የጎንዮሽ ተጽዕኖ ከፍተኛ መሆኑን በመጥቀስ ጽኑ የኢኮኖሚ ቀውስ ሊያስከትል እንደሚችል የምጣኔ ሀብት ባለሙያዎች አስተያየታቸውን ሲሰነዝሩ ተደምጠዋል።
የ2012 ዓመት የበጀት ዓመት የመጀመሪያው 3 ወራት ውስጥ ወደ ስራ የገቡ የኢንቨስትመንት ፕሮጀክቶች በ99% የቀነሱ መሆናቸውን ካፒታል የተባለው የዜና ተቋም ባወጣው እትም ዘግቧል። ተቋሙ የብሔራዊ ባንክን መረጃ እንደዋቢ በመጠቀም በ2012 ወደ ስራ የገቡት ኢንቨስትመንቶች 9 ብቻ መሆናቸውን ሲገልጽ በ2011 ተመሳሳይ ጊዜ ከነበሩ 554 ኢንቨስትመንቶች ጋር ሲወዳደር የ99% ቅናሽ የታየበት መሆኑን ገልጿል። ከተጠቀሱት 9 የኢንቨስትመንት ፕሮጀክቶች ውስጥ አንደኛው ትግራይ፣ ሌሎቹ አዲስ አበባ ሲሆኑ አንዳቸውም ወስራ ያልጀመሩ መሆናቸው ተነግሯል።
በተለያዩ አካባቢዎች ግድያና እስራት መፋፋፉ ተጠቆመ። በዚህ ወቅት ከምን ጊዜውም በላይ ጽንፈኝነትና ስርዓት አልበኝነት በመላው ሀገሪቱ እየተንሰራፉ ለመሆናቸው ለተለት ከሚሰሙ ዝርፊያዎችና ግድያዎች መገንዘብ ይቻላል ተብሏል። ባሳለፍነው ሳምንት በደራ የአማራ መብት ለማስከበር የተቋቋመው ኮሚቴ 10 አባላት ተፈነው መወሰዳቸው የተሰማ ሲሆን ሌሎችም እየታደኑ መሆናቸውን ከስፍራው ከደረሰን መረዳት ተችሏል። ከመስከረም እስከ የካቲት በስድስት ወራት ከሰባ በላይ የደራ ነዋሪዎች በኦሮሞ ልዩ ኃይልና በሚሊሻ መገደላቸው ተነግሯል። ባሳለፍነው ሳምንት አንድ ወጣት የድሬዳዋን ሰላም በሚያውቁ ቄሮንን በሚሉ በጥይት ተደብድቦ የተገደለ ሲሆን ወንድሙ አስክሬኑ ላይ ተደፍቶ ሲያለቅስ እሱንም በጥይት መተው እንዳቆሰሉት መረዳት ተችሏል። በጎንደር የከባድ ካሚዮኖች ሾፌሮች በተደጋጋሚ መሳሪያ ባገቱ ሽፍቶች በየበረሃው እንደሚዘረፉና የአካል ጥቃት እንደሚፈጸምባቸው በመግለጽ የሥራ አድማ በመምታት ለሥራ ወጥተው መመለስ እንዲችሉ የአካባቢው ሁኔታ ሊረጋጋ እንደሚገባው መግለጻቸው የሚታወቅ ነው። በአዲስ አበባ በርካታ ወጣቶች እየታፈኑ እንደሚወሰዱ ከሚደርሱ መረጃዎች ተገንዝበናል።
የኢትዮጵያ ኮንስትራክሽን ኮርፖሬሽን የሰራተኞች የጥር ወር ደሞዝ ስላልተከፈላቸው ከፍተኛ ችግር ውስጥ የወደቁ መሆናቸውን ተናገሩ። ደሞዝ ሳይከፈላቸው ከ10 ቀን በላይ በመሆኑም የቤት ክራይ ለመክፈል የልጆች ትምህርት ቤት ክፍያና የቀለብ መሸመቻ ችግር ገጥሟቸዋል። ደሞዛቸው በአስቸኳይ እንዲከፈል ለኮርፖሬሽኑ ያቀረቡት ጥያቄ ምላሽ ያላገኘ ሲሆን ቀደም ብሎ ከገቢዎች ሚኒስቴር ያልተከፈለ ከ30 ሚሊዮን ብር በላይ እዳ ስለተከፈለ አሁን ገንዘብ የሌለ መሆኑ እንደተነገራቸው ተገልጿል። በተመሳሳይ በደብረ ዘይት የሚገኘው የብረታ ብረትና ኢንጂነሪንግ ኮርፖሬሽን የአውቶቡስ መገጣጠሚያ ሰራተኞች ቃል የተገባላቸው የደሞዝ ጭማሪ ባለመፈጸሙ ከሶስት ሳምንት በፊት 4 አውቶቡሶችን ማቃጠላቸውን የዜና ምንጮች ዘግበዋል። ከ10,000 በላይ ሰራተኞች ያሉት ይኸው ድርጅት ለሰራተኞች የደሞዝ ጭማሪ ለማድረግ በተደቃቃሚ ቃል ቢገባም መፈጸም ያልቻለ መሆኑ ታውቋል።
የአባይ ግድብ የግጭት ሰበብ ሊሆን እንደሚችል ስጋት ማሳደሩ ታወቀ። ከዚህ ቀደም ተደጋግሞ እንደተገለጸው አባይን ለመገደብ የታሰበው ረጋ ሰራሽ ለመሆኑ አሁን እየተደረሰበት ካለው በተጨባጭ ለመረዳት ይቻላል እየተባለ ነው። በወቅቱ የነበረው የጋለ የህዝባዊ ተቃውሞ ለማለዘብ ለማሽመድመድ የህዝብን ትግል እንቅስቃሴ ለመገደብ እንጂ አባይን ለመገደብ እንዳልነበረ ይሰነዘር የነበረው ሀቅ ለመሆኑ በዚህ ወቅት በአሜሪካ አደራዳሪነት የሚደረጉ ስብሰባዎች ከጉንጭ አልፋነት የማይዘሉ መሆናቸውን የፖለቲካ አዋቂዎች ያስረዳሉ። አሜሪካ በአደራዳሪነት ስትሰየም ብዙዎች ዘረኛው አገዛዝ የሀገርን ጥቅም አሳልፎ ከመስጠት ወደ ኋላ እንደማይል እየተነገረ መሆኑን ብዙዎችም ያስረዳሉ። በዚህ ሳምንት ግብጽና ሱዳን የሚደርሳቸው የውሃ መጠንን ለመወሰን በሁለቱ ሀገራት የተገፋው ሐሳብ የኢትዮጵያ ወኪሎች የሀገርን ጥቅም የሚጎዳ መሆኑን በማንሳት ስብሰባው መቋረጡ ተሰምቷል። ወትሮም ቢሆን ግብጽ አሜሪካን ይዛ የውሃውን ከፍተኛ ድርሻ ለመጠቅለል ያላትን ስግብግብነት ለማስፈጸም መሆኑ የሚታወቅ ነው ተብሏል። ይህ የአባይ ውሃ ስምምነትን አገዛዙ እየረገጠውና እየገደለው ያለውን ህዝብ በብሔራዊ ስሜት ወደፊት ሊከሰት ለሚችለው ወታደራዊ ፍልሚያ ለማሰለፍ እየተደረገ ያለ ቀቢጸ ተስፋ መሆኑን በርካቶች ያስረዳሉ።
የዓለም አቀፍ የፍልሰት ድርጅት የካቲት 5 ቀን ባስተራጨው ዘገባ ባለፈው የፈረንጆቹ ዓመት የኤደንን ባህረ ሰላጤ ያቋርጠው ከምስራቅ አፍሪካ ወደ የመን የሄዱ ስደተኞች ቁጥር 138,000 መድረሱን ከነዚህ ውስጥ 92 ከመቶ የሚሆኑት ኢትዮጵያውያን መሆናቸውና ሁሉም ወደ ሳውዲ አረቢያ በመሄድ ስራ ሰርተው ለመጠቀም አቅደው የወጡ መሆናቸውን አስታውቋል። በየመን የእርስ በርስ ጦርነት እየተካሄደ መሆኑን ስደተኞቹ ሳያውቁ የሚገቡበት ሲሆን እዚያም እንደደረሱ ባስተላላፊዎች የሚደርስባቸው ስቃይ ከፍተኛ መሆኑን ተቋሙ ከስደተኞቹ ያገኘውን መረጃ አስፈራዋል። አስተላላፊዎቹ በጣም በርካታ ሰዎችን በአንድ አነስተኛ ጀልባ አጭቀው የሚያጓጉዙ ከመሆናቸውም በላይ የመን ሲደርሱም አንድ አልባሌ ስፍራ አስቀምጠዋቸው እንደሚያንገላቷቸው ተጨማሪ ገንዘብ እንደሚጠይቋቸው ሴቶቹን አስገድደው እንደሚደፍሩና ለግድያም እንደሚያስፈራሯቸው ገልጸዋል ብሏል። ባለፈው አመት ወደ ሳውዲ የሄዱ ስደተኞች ቁጥር 23000 ሲሆን ይህም ቀደም ካለው አመት የ7000 ያህል ብልጫ አሳይቷል ተብሏል። ላለፉት ሁለት ተከታታይ አመታት በቀይ ባህር በኩል ወደ የመን የሄዱ ስደተኞች ከሰሜን አፍሪካ በሜዲትራኒያን በኩል ወደ አውሮፓ ከሄዱ ስደተኞች በቁጥር የሚበዙ መሆኑ በዘገባው ተጠቅሷል። የፍቅር ዜና ፕሮግራማችን በዚሁ ይጠቃለላል። እሳትና ደሃ ሲነካኩት አይወድም። ጋጠወጥ ዘረኞች ይህን የሰሙ አይመስሉም። በዝብ ላይ ታበያዋል። ትንኮሳቸው ነጋጠባ እየከፋና እየተስፋፋም በመሄድ ላይ ነው። ሹሙ ሰሞኑን ወደ ባሌ ተጉዞ ያቀረሸው ሁሉ ይህ እብሪተኛ ቁንጮ ምን ያህል ከስህተቱ ሊማር ያልቻለ ጭፍን ዘረኛ መሆኑን አረጋግጧል። ባላቸው የእርስ በርስ ሽኩቻ የባሌ ተወላጆችን ከባለሜንጫው ቁጥጥር አውጥቼ በስሬ አሰልፋለሁ በሚል የተናገረው በግልጽ ሲቀመጥ አማራውን አባረንላችኋል ብልጽግና ፓርቲ ደግሞ የኦሮሞ ፓርቲ ነው ወዘተ ምን ያህል ህዝብ ላይ እየቀለደና እየባለገ መሆኑን አረጋግጧል። ስለሹሞቹ ዘረኝነትና ጸረ አማራ ጸረ ኢትዮጵያነት ጥርጣሪ ያላቸው ሀቁን ተረድተው ከንቅልፋቸው ሊነቁ ይገባቸዋል። መንጋው ከጅብም የከፋ የተራበና ተረኛ ነኝ ልግጥ ልቦጭቅ ባይ ነው። በአዲስ አበባ ባለፈው ሰሞን የእምነት ቦታችንን አናስነካም ያሉ ተሰውተዋል ላቋማቸው ይህም ከፍተኛ ቁጣን አስነስቶ ዘረኞቹን አስደንግጧል የሚያሳዝነው ግን ከህዝብ ጎን ቆመናል ያሉት ማፈሪያዎች ወደ ህዝቡ ሄደው በመርጫ ካርዳችን ዘረኞቹን እናቸንፋለን ብለው ትግሉን አቅጣጫ ሊያሳጡ የህዝብን ቁጣ አብረደው ወደዱም ጠሉም ለዘረኞች ሊጠቅሙ ሲቀበዘበዙ ማየት ሆድን የሚቆርጥ ሆኗል በደምቢ ዶሎ አማራ ወንድም እህቶቻችን ተማሪዎች ተጠልፈው ደብዛቸው ጠፍቷል ይህን በተመለከተ የሰልፍ ገዳውን ጥሶ በአዲስ አበባ አረድ አንቀጥቅጥ ሰልፍ ሊካሄድ ሲገባው ድል በመርጫ መፈክርን አንግበው የህዝብን ወኔ የሚያሟሽሹት ባሁኑ ጊዜ ለዘረኞቹ እየሰጡት ያለው ጥቅም መጋለጥ ያለበት ነው ታሪካዊና ባለውጤት ይሆን ይችል የነበረውን የ1997 ዓመተ ምህረት የሙት ከተማ አድማ ያፋለሱት ለአሜሪካና ለእንግሊዝ ያደሩ ሁለት የድርጅት መሪዎች ነን ያሉ ከሃዲዎች መሆናቸውን እናስታውሳለን የህዝብን ጸረ ወያኔ ትግል ያከሸፉት ለአሜሪካና ለአረብ ያደሩት ሹሞችም ናቸው ዛሬም የህዝብን ትግል ከውስጥ ሆነው እንበልና ሊያከሽፉ ለዘረኞች ተገዢ ይሆን ዘንድ ሳይታክቱ የሚሰሩት እነዚህ ድል በመርጫ ብለው ትጥቅ አስፈቺ ጉዶች ናቸው ሁሉም ህዝብ ያንጸባረቀውን አንድነት አፍርሰው የርስ በርስ ግጭትን አሰፈኑብን ትግላችንን ወደ ኋላ ጎተቱ ወያኔ ኢህአዴግ ከውድቀት ድኖ አገር ሊያጠፋ ሴራውን ሊያጠናክር እድል አገኘ ኢትዮጵያ ወደ ባሳ አደጋ ተወርውራለች ማለቱ ትክክል ነው 27 ዓመታት ሙሉ ሹሞቹ ከወያኔ ጋር ሆነው ህዝባችን ያሉትን ኦሮሞ ሁሉ ሲበዘብዙና ሲገድሉ ባሽተዋል የኦሮሞን መሬት አዜ ብቻ ሳትሆን አባዱላም ዋናው ቸብቻቢ መሆኑን በሚገባ አይተናል የኦሮሞን መሬት አማራው አልነጠቀውም እንዲያውም የአማራው መሬት በወያኔ ነው የተሰረቀው ደሃ አማራ ተጠቂ እንጂ አጥቂ ሳይሆን ዘመን አልፏል ካድቂ ወያኔ ጋር ሰምረው ህዝብን በጅምላ ለስቃይ የዳረጉት ሹሞቹ ናቸው ተበደልን ካሉ ይህም ከነሱ ሲመጣ ያስቃል በዳያቸው ወያኔን ማጥቃት ነበረባቸው ለወያኔ ሰላይና ህዝብን አሳፋኝ ሆኖ ማናገለገለ በአዴን የተባለው ጉድ ጸረ አማራ ሆኖ አማራውን አስጠቃ እንጂ ለህዝብ እንዳልበጀ ደግሞ ሁሉም ያውቃል ታዲያ በጭቁኑ አማራ ላይ ጥላቻን ከምሮ መነሳትና ለመጨፍጨፍ ባገዛዝ ደረጃ መሰማራት ምን አመጣው ብንል መልሱ ግልጽ ነው ጽንፈኛ ኦሮሞዎችን እንደ እንቁላል አጥፎ የቀፈቀፋቸው ወያኔም ሻቢያም ለመሆናቸው አጠራጣሪ አይደለም ባለምንጫው ደግሞ የዋሃቢስት ሳላፊስቶች ሎሌ ሆኖ በኢትዮጵያና በተዋህዶ ሃይማኖት ላይ የተተኮሰ ጥይት ነው ሁሉም ተደምረው ግን በርግጥም ጥቂቶች ናቸው ኃይል የህዝብ ነውና ህዝብ አምሮ ከተነሳ ድራሻቸውን ላንዴም ለሁሌም ሊያጠፋቸው ይችላል ባለፈው ሰሞን ወያኔ የወታደራዊ ኃይሉን ለማሳየትና ህዝብን ለማስፈራራት የወታደሮችና መሳሪያዎች ሰልፍ አድርጎ ነበር ከወደቁ በኋላ መንፈራገጥ ከመሆኑ ባሻገር የወታደርና መሳሪያ ብዛት ማንንም አምባገነን ድሮም ሆነ ዛሬ ከውድቀት ሲያድን አላየንም ሻቢያ ለመደናገጡ ምክንያት አለም ያዘጋጃቸው መጋዣዎች ሁሉም የሚጠቅሙት አልሆኑም ከማል ገልቹ ተባሉ ዳውድ ኢብሳ አልቻሉበትም ሹሙ ደግሞ ጥራዝ ነጠቅ ግብዝና ጠባብ ብሔረተኛ ሆኖ ራሱን ከህዝብ ነጥሎ ወደ ውድቀቱ እያመራ ነውና ሻቢያ በወያኔ እንዳይመታ መስጋቱ አግባብ አለው ዘረኞች ልዩ ኃይል በሚል በርካታ ጦር እየመሰረቱ ናቸው አማራን ሊያጠፉበትና ኢትዮጵያን ሊከፋፍሉበት ነው ሌላ ምክንያት የላቸውም የኦሮሞ ህዝብ ላይ የዘመተ የለም ከወያኔ ውጭ የአማራ ልዩ ኃይል በሚልም ነቅነቅ ሲባል ወዲያውኑ እነ ጀነራል አሳምነው ጽጌን ገድለዋል በአዴን ከሆነ የወያኔም የሹሞቹም መጋዣ ነው ቢጭኑት አህያ ቢጋልቡት ፈረስ የኦሮሞ የሆነና ከኦሮሞ ተወላጆች ብቻ የተውጣጣ ኃይል መስረታው ለማንም ግልጽ ነው ይህ አቆኖ ሳለ ሹሞቹ በመርጫ ተወዳድረው ስልጣን ሊለቁም ተስማምተዋል በሚል ህዝብ አመሮ እንዳይታገላቸው የሚያደርጉ ሁሉ የኢትዮጵያ ጣላቶች ናቸው ህዝብ ወግዷለን ብለው የሹሞቹ የመርጫ ቦርድ ጋር ሄደው የሚከሱና እንደ ህፃን ልጅ የሚያለቅሱትማ መሳቂያ ሆነዋል የድርጅት ስም ሰርቀው ክህደት የፈጸሙትም እንደ ትቢያ ተጥለው በቋመጡት ምርጫ ሊሳተፉ ወደማይችሉበት አስከፊ ሁኔታ ተከተዋል። ለጊዜው ብለን አንዳንዶቹን በቀጥታ አልጠራናቸውም እንጂ ማን እንደሆኑ ሲቀባጥሩ የታዘባቸው ህዝብ ያውቃል። የሽግግርን ሂደት አልቀበልም ማለት ብቻ ሳይሆን አውግዘው በዘረኞች ምርጫ ወደ ገለማው ዘረኛ አገዛዝና ስርዓት ሊሸጋገሩ የተመኙትን ሁሉ ህዝብ ያውቃቸዋል። ወግዱ ብሎ ማባረር በእውነቱ ሲያንሳቸው ነው። ከህዝብ ቁጣም ወይዘሮ ብርቱካን ወይም ሹሙ ሊያድኗቸው መቼምና ከቶም አይችሉም። ህዝብ አውቆና ነቅቶ ባለበት ተጨባጭ ሁኔታ የአምባገነኖች የማደናገር እድላቸው ይመነምናል። እንደ እባብ በምላሳቸው አይገድሉንም። ሹሞቹ ዛሬ ተነቅቶባቸዋል። አማራንና ሌሎችን ገርፈን ሰባብረን አባረርን ብሎ በራስ ህዝብ ላይ መፎከር የሚያሳየው መሪ ነኝ ባዩ ኢትዮጵያውያንን በጠላትነት ፈርጆ በዘረኝነት ጥበት እየተዋዘ መሆኑን ብቻ ነው። ብልጽግና ፓርቲ ተብየው ያው የኢህአዴግ ኦዴፓ ጭምብል ለመሆኑ ገና ሲመሰረት ሲታሰብ የተናገርነው ነውና አይገርመንም። ሹሙ አፋውቶ የኦሮሞዎች ፓርቲ ነው ማለቱ ግን ምን ይጠቅመኛል ብሎ እንደሆነ አጠያቂ ሊሆን ይችላል። ከባለመንጫዎቹ ከነ ገርባ ጉዲና የባስኩ ዘረኛ ጠባብ ነኝ ለማለት ከሆነ ምናልባትም ፍርፋሪ ጥቅም ያስገኝለት ይሆናል ማለት ይቻላል። መንጋው የነጋበት ጅብ የሆነ መምጣቱ አልቀረም። ህዝብ ያለው ግዳጅ በየፈርጁ መደራጀትና ሁለገብ ትግል ማካሄድ ነው። መታጠቅም መዘንጋት የለበትም። አይመለሱልንምና ነቅተን ተደራጅተን ታጥቀን እንገኝ። አሌ በሚል ሹሞቹ በነጻ ምርጫ ይወዳደራሉ፣ ይሸነፋሉ። የምርጫ ካርድ እንጂ ክላሽን አንጨብጥ የሚሉንንም የፖለቲካ ተሎች ሁሉ ጠርገን ትቢያ እንክተታቸው። አማራው፣ ጋሞው፣ ወላይታው፣ በሲዳሞ፣ በቴፒ፣ በአፋር፣ በጋምቤላ፣ በድሬዳዋ፣ ሐረር ወዘተ ነዋሪ የሆነው ህዝብ ሁሉ እርስ በርስ ተሳስሮ በዘረኞች ላይ መነሳት አለበት። ሳይደፈርስ የማይጠራ ከሆነ ይደፈርሳታል እንጂ በቁመናችን አገራችንን ባውሬዎች አናስበላም። ይህን ተገንዝቦ ለተባበረና አገር አድን ለሆነው ትግል ቆርጦ መነሳት ግዳጃችን ነው። መደራጀት፣ መታጠቅ፣ መታገል ነው ዋና ስምሪታችን መሆን ያለበት። ለዚህም ከሀቀኛ ታጋይ ኃይሎችና ከሀፓ ጎን ይሰለፉ ዘንድ ጥሪ እናደርጋለን። በዘረኞች ጦር ውስጥ ያላችሁ ኢትዮጵያውያን በአገር አድን ትግሉ ልዩ ኃላፊነትና ግዳጅ እንዳላችሁ ማወቅ ይገባችኋል። መስዋዕት የሆኑ ወገኖቻችን ስም፣ ታግተው ደብዛቸው የጠፋው ታጋዮቻችን ስም በየግድግዳው በቀይ ይጻፍ። አዲስ አበባ ለዜና መስተጋባት ማዕከል ናትና በተለይ በከተማይቱ የተቃውሞ ትግል ይፋፋም፣ አመጹ ይጠናከር፣ በትግል ላይ የፍርሃት ውሃ ምርጫ ምርጫ እያሉ የሚያፈሱትን ከህዝብ ጎራ አርቋቸው። የአዲስ አበባ ጠባቂዋ ማንም ሳይሆን ህዝቧ፣ ኢትዮጵያዊው ጸረ ዘረኛ ኃይል ብቻ ነው። እድል እጣ ክፍላችንን ለማንም አሳልፈን አንስጥ። ኃይልና ድል የህዝብ ነው። ኢትዮጵያዊነት ያቸንፋል። ባንዳና ከሃዲ ተለይ።
Oh, that's what she is, Ethiopia. አፍሪካ የተከታተለ የለውጥ ሰዓት ካለም አቀፍ ዲሞክራሲና ሰላም ወዳይ ኃይሎች በኩልን ከፍካሴው ባለቤቶች ክብርና አድናቆትን ሲያስገኝ በአካባቢው የሚገኙ አምባገነን አደጋዞችና በነሱ ዳጆች መካከል ደግሞ ያልተጠበቁት በመሆኑ ፍርሃትና ድንጋጤ ለቀቀሙ ይስተዋላል። መለስ አደጋዝም ከነዚሁ ተራ የሚመደቡ ለመሆኑ በቅርቡ የወሰዳቸው እርምጃዎች የሚያጋልጡት ናቸው። በአደባባይ እንደሚናገረው በስልጣን ውርግጠኛ ለመሆኑን በየቦታው የሚደረጉ ይፋና ስውር ስብሰባዎች የሚጠቁሙት ናቸው። የክስተት የሚያስገርም አይሆንም። ተቀመጠበት የስልጣን ወንበር በመጣት ሲሸራረፍ ማየትና መገንዘብ ምን አይነት አስተካቂ ፍርሃትና ሽብር መልቀቁ የማይቀር እንደሆነ ከማን በላይ የመለስ አገዛዝ የሚያውቀው ነው። ዓለም አንድነት ያላቸው ነገር ግን ባካሄዳቸው ስልት ኮያኔ ተለዩ የሚመስሉ ሞያኔ ከስልጣን መቆየት ተጠቃሚ እንሆናለን በማለት የሚያስቡ ባንዳንድ አስመሳይ ተቃዋሚ ኢትዮጵያውያን ዘንድም ሽብርን መፍጠሩ እየተስተዋለ ነው። በተለያዩ የሚወያያ መድረኮች የሚገለጹት አነጋገሮችና በየድረገጹ የሚቀርቡ ሀተታዎች የዚህ ነጸብራቆች ናቸው። ይህ ውርደትና ከናናቢ የሆኑ ከብዙሃኑ ህዝብነት ጥሎ የሚያስቀርና ባይታውር የሚያደርግ ድርጊት ነውና በጊዜው መታረሙ ይበጃል ብንል በእኛ አስተያየት አግባብነት ያለው ነው። ከህዝብ ጋር መጣላት የኋላ ኋላ ከጠላት ጋር ተዳብሎ መታመጥን የሚያስከትል ነውና ጠንቀቅ ማለት ተቃሚ ነው። አይደርስም ብለው የሚያስቡት ሰዓት ለመለብለብ ፈጣን ሊሆን እንደሚችል አለማወቁ ከሰተት የሚዳርግም ነውና ኮዲዩ ቢታሰብበት መልካም ነው እንላለን። አንኛውም በየትኛውም ቦታ የሚደረግ ህዝባዊ እንቅስቃሴ በቀን ቀጠሮ ወይንም ደግሞ ራሳቸውን በመውረድ በሚቆጥሩ የተወሰኑ ክፍሎች በሚፈልጉትና በሚጠብቁት አልፎ ተርፎም በሚመኙት ሁኔታ ሳይሆን የሚካሄደው በህዝብ ጫንቃ ላይ በተቆናጠጡ አምባገነን አገዛዞች የሚደረጉት በደሎችና ጭቆናዎች ተጠረቃቅመው ከሚገኙበት ከፖለቲካ መዳር ውስጥ የሚፈናፈኑበት ቦታ በማጣት ራሳቸው መቃይል ፈንድተው ሲመጡ መሆኑ በህዝባዊ ትግሎች የተረጋገጠ ነው። በመሆኑም ህዝቡ ወጣትና ለሀገር ቀናይ የሆነ ሁሉ ይህንን ሁኔታ ከግንዛቤ በማስቀባት ህዝቡ ነጻነቱን እንዲቆናጸፍ ያለመታከት ተከታታይነት ያላቸው የቅስቀሳ ተግባር ማካሄድ ሀገራዊ ግዴታቸው ብቻ ሳይሆን ከህዝባቸው ጋር በቃል ኪዳን የሚተሳሰሩበት ማተባቸው ጭምርም ነው። ህዝብን እየቀሰቀሱ መታገል የታገሉ መደራጀት እየተደራጁ መጠንከር እየተነከሩ በትግል ሂደት ግንባር ቀደም በመሆን ለትግሉ አቅጣጫና መሪነት መስጠት በተለይም ደግሞ በህዝብ አስተያየት ላይ መንግስትን የበላይነት ለማግኘት ሳይፈልሱ ጥረት ማድረግ የዘወትር ተግባራቸው ሆኖ ይከሰታል። እዚህ ውጪ ስለ ትግል ማውራት ከንቱ ነው የሚሆነው። የምናወራው ዲሞክራሲያዊ ስርዓት ለመመስረት የሚደረግ ህዝባዊ ትግል እስከሆነ ድረስና ትግል በህዝብ ተሳትፎና በነሱ የሚደገፍ እንቅስቃሴ የሚል ትርጉም ያለው ከሆነ ህዝብ የትግሉን ፍሬ እንዳይቀማ ደግሞ የተለያዩ መንግስታዊ ያልሆኑ ድርጅታዊ ነጻነታቸውን አክብረውና አስከብረው የሚንቀሳቀሱ ህዝባዊ ድርጅቶች እንዲመሰርቱ የተመሰረቱ ካሉም እንዲጠነክሩ በማድረግ ተካፋይ እንዲሆኑ መቀስቀስ ወሳኝ ነው። ህዝባዊ እንቅስቃሴ ከመጀመሩ በፊት በስልጣን ላይ ያለ አገዛዝ የሚደርስበትን ህዝባዊ ተቃውሞ ለማፈን ሲል ሊያካሄድ የሚችለውን ህዝባዊ ጭፍጨፋ ግድያ በመፍታት የተጠናከረ ድርጅት የሚጠብቅ ከሆነ ይህ አይነት አስተሳሰብ የትግል ደንቃራ ከመሆኑ የሚያርፍ ብቻ ሳይሆን በአገዛዙ ስር ተደፍቶ በተፈጥሮ የተለበሰውን የራሱን ሰብአዊ ክብር አዋርዶ ለመኖር ሌላውን በዚህ ውርደት እንዲተባበረው ሰበብ ፍለጋ ነውና ከዚህ ሐሞት ገዳይ ከሆነ አስተሳሰብ ምራቅ የግዴታ ይሆናል። እነት የሚጣልባቸው የትግል መሪዎች የሚወልዱት በአደባባይ የሚያዩት የሚታዩት ከህዝብ ማመኔቻ ሊያገኙ የሚችሉት በትግሉ ሂደት በሚወስዱት ቁራጥ ያመራር ተግባር እንጂ ከትግል ውጪ በሚደረግ ስብሰባና ውይይት እንዳልሆነ ለማወቅ አለመፈለግም አመላካች የሆነ በጊዜ መታረም ያለበት አስተሳሰብ ነው። በቅርቡ በሰሜን አፍሪካ በተለይም ደግሞ በቱኒዚያና በግብጽ እየተደረጉ ካሉ እንቅስቃሴዎች እየተሰጡ ካሉ ተመክሮች ውስጥ አንዱ ይኸው እንደሆነ ለመገንዘብ አዳብትም። ከስልጣኑ እንዲወገድ ኢላማ የተደረገ አስተሳሰብ በመሳሪያ ኃይል የያዘውን ስልጣን ለማጣት ህዝብን መስዋዕት ማስከፈሉ የማይቀር ነው። የመስዋዕቱ መቀነስና መብዛት የሚወሰነው በትግሉ ቁርጠኝነት እንጂ በፍላጎት የሚወሰን ጥርሶኑ ሊሆን አይችልም። ስለሆነም አላስፈላጊ ግጭቶችን በማስወገድ ተመጣጣኝ ኃይል በትግሉ ሂደት ማደራጀት ወይንም ደግሞ ያደጋዙን ታጣቂ ኃይል በስልት ከፋፍሎ ወደ ህዝብ እንዲቀላቀልና በእንቅስቃሴው ስርና ዝ እንዲሆን ማድረግ ወሳኝ ነው። የነን ስኬታማ ለማድረግ የማይንቀሳቀስ ኃይል የኋላ ሰልፉ ከህዝብ ጎን ሳይሆን ተታግለዋለሁ ከሚለው ካገዛዙ ጫማ ስር መሆኑ የማይቀር ነው። ጣሊያን ሀገራችን ኢትዮጵያን በጦር ኃይል ወሮ በፋሽስታይ ቅኝ አገዛዝ ስር ለማድረግ በመጣበት ወቅት የዛሬው ትውልድ ባህሪያነት የሚመለከታቸው ጀግኖቻችን ታሪክ እንደምንረዳው በትግል ሂደት እየተደራጁ የጣትን ጦር ድባቅ መጥተው የሚከፈለውን መስዋዕት እየከፈሉ የሀገራችንን ነጻነት አስከበሩልን እንጂ ጠላት ከፍተኛ የጦር መሳሪያ የታጠቀና የተደራጀ የጦር ኃይል ያለው ጉልበተኛና ኃይለኛ ነው ብለው ፈርተውት የሚያደራጃቸው ታምራ ኃይል እስኪመጣል ተጠቁ። ወቅቱ ባቀረበላቸው ማናቸውም ሁኔታ እየተጠቀሙ በቁርጠኝነት ታግለው ትግልን ተጎናጸፉ እንጂ ተሽማቀው ሀገራቸውንና ህዝባቸውን ጥለው አልፈረጠጡም። ህዝባቸውን ብቻ ሳይሆን ለአፍሪካ ባሪያነት የሚታይ ታሪካዊ ገድል ሰርተው ክንዳቸውን ተንተራሱ እንጂ ለጠላታቸው አልተንበረከኩም። የነሱ ወራሽ የሆነው ያሁኑ ትውልድ ይህንን ክቡር ዓላማ ደሙን በማፍሰስ አጥንቱን በመከስከስ እየተንከባከበ የራሱን አሻራ በወቅቱ ሁኔታ ለማሳረፍ ይታገላል እንጂ ህልም ተፈስቶ ሳይተኛ ይታደርም እንዲሉ ከፍተኛ መስዋዕት ይመጣል ተብሎ ከትግሉ ሜዳ ለመሸሽ የተለያዩ ምክንያቶችን ለመዘርዘር አይጋጣውም። ራሱ ገደል አራያ ሊሆን ይጥራል እንጂ ዛሬም አድዋን እንስራ ዛሬም አድዋን እንትገም ይላል እንጂ ዛሬም የካቲትን እንትገም ይላል እንጂ። ወደ ቅርቡ ታሪካችንም ስንሄድ በ2005 ዓመተ ምህረት በተደረገው የህዝብ ምርጫ ድምጽ በመስረቅ በስልጣን ላይ ለመቆየት የተደረገውን የውያኔ እርምጃ በመቃወም በተደረጉ እንቅስቃሴዎች በተለይም የሞት ከተማ አድማን እንዴት እንዲከሽፍ እንደተደረገና ማን ደግሞ የኋላ ከውያኔ ጫማ ስር እንደተነጠፈ በእንቅስቃሴያችን ላይ የሚያስከትለውን ጉዳት የቅርቡ ጊዜ ትዝታችንና በቁጭትም የምናስታውሰው ነው። የኃይለት ክስተት እንደገና እንዲደገም ህዝባችንም ሆነ ማንኛውም ሀገር ወዳድ ኃይል የሚመኘው አይደለም። ተወደደም ተጠላም ግዜው ይዘም ይጠርም ይውያን ያገዛስ ከነስራቱ ለመጣል የቱኒዚያና የግብጽ ግልባጭ ሳይሆን ውጤታማነት ለስገኙ የሚችሉ ተከታታይነት ባላቸው ራሱ በሚፈጥሩ ታክቲኮች እየተጠቀመ በራሱና የራሱን ታሪካዊ ግድል ሰርቶ ድልን ተቀናይቶ ማለፍ የማይቀር ነው። ወያኔ የስልጣን ጥሙን ለማርካት ከፋፋ ያላማውን ከግቡ ለማድረስና አምባገነናዊ ፍላጎቱን ለማሟላትና ቀጣይነት እንዲኖረው ለማድረግ ሲል ይጠቁሙኛል የሚላቸውን ሸቶች ሁሉ ከመንዛት ይቀናቀኑኛል የሚላቸውን ዜጎች ህይወት ከማጥፋት ድርጅቶቻቸውን ከማክሰም ወደ ኋላ እንደማይል በተግባር ላለፉት 20 አመታት ያረጋገጠ ስለሆነ በዚህም ምክንያት ብቻውን ተነጥሎ የቆመ ምንም አይነት ህዝባዊ መሰረት የሌለው ነው። መሆኑ በአዲስ አበባ እየተገነቡ ያሉ ግንቦችን እየተጠፈሱ ሁለት አዝ ያለው የኢኮኖሚ እድገት በተከታታይ ተገኝቷል በሚል የቱኒዚያ የግብጽ ህዝባዊ አመፅ በኢትዮጵያ አይደረግም በማለት በብቸኝነት በሚቆጣጠሩት የመገናኛ ተቋሞች እያደረጉ ያሉት ሰበካዎች በመካከላቸው የሰፈነው ድንጋጤ ከማሳየቱ በቀር መሰረተ ቢስ ለመሆኑ እምብዛም ትንታኔ የሚሻው አይደለም። ተገነቡ ወይንም ደግሞ እየተገነቡ ከሚባሉት አዳዲስ ግንቦች ጀርባ ተሰሩ ከሚባሉ አውራ ጎዳና ጥግ ጥጎች የሚኖረውን ህዝብ ሁኔታ ሳይገነዘቡ ዛሬም ሁለት ታዝ ያለው በሚሊዮን የሚቆጠር ህዝብ ከድህነት ወለል ለመኖር በመገደዱ የተነሳ የባድ እርጥባን ጥገኛ በተደረገበት ሀገር ህዝባዊ ተቃውሞን እንቅስቃሴ አይሞክርም ብሎ መለፍለፍ ሰሚያጣ ፕሮፓጋንዳ መንዛት ከሶቪየት ህብረት ጀምሮ በስሩ ለነበሩት የምስራቅ አውሮፓ ሀገራትም ያልብጭም ሆኑና ዛሬ ከምን ደረጃ እንደሚገኙ ከመንገሩጪ እንከሰላንታ የሚያስከትመን አይሆንም። የዝብን ስሜት ለማወቅ ይረዱናል በማለት ከፍተኛ የስለላ ማዋቅር ያላቸው አሜሪካና የአውሮፓ ህብረትም በቱኒዚያ ህዝባዊ እንቅስቃሴ እየተካሄደ ባለበት ወቅት መሰል እንቅስቃሴ በግብጽ አይሞከርም በማለት በአደባባይ የተናገሩት ምን ያህል እንዳሳፈራቸው ሌላ በምሳሌነት ሊጠቀስ የሚችል ነው። የኢትዮጵያ ህዝባዊ የተቃውሞ እንቅስቃሴ መቼ እንዴት ለሚለው ጥያቄ መልስ ለመስጠት አስቸጋሪ ቢሆንም መሰል ትግል መምጣቱና መካሄዱ ግን የማይቀር ወያኔንም ከስልጣን ማስወገዱ ማንንም ከቶ ማንንም ሊያቆመው የማይችል የታሪክ ሂደት ነው። ልዩ የህብረተሰብ ክፍሎች ህዝባዊና ገብጋቢ ጥያቄዎችን መፈክሮችን በማንሳት መታገል ይችላሉ። ስራ አጥነት ይወገድ፣ የደሞዝ ጭማሪና የተሻለ ስራ ሁኔታ ይፈጠር፣ ፍትህ ይስፈን፣ የግብጽ ስርዓትና ግድያ ይቁም፣ የፖለቲካ እስረኞች ይፈቱ፣ የህዝብ ሀብት ወደ ባዳ ይጓዝ፣ ለመሬቶችን ለባዳኖች ያቸብቸቡ መንግስት ያልሆኑ ህዝባዊ ድርጅቶች ነጻነት ይጠበቅ፣ የኑሮ ውድነትና የዋጋ ግሽበት መፍትሄ ይፈለግላቸው፣ ሙስና ይወገድ፣ ዘረኝነት ይጥፋ፣ ሰብአዊና ዲሞክራሲያዊ መብቶች ይከበሩ ወዘተ በሚሉና በሌሎቹ ወቅታዊ ሆኖ የተለያዩ መፈክሮች ስር አሁንም ሰፊ ቅስቀሳና የተቃውሞ ሰልፎች ማዘጋጀትና ማቀነባበር ይቻላል። በይፋ የሚካሄደውን ትግል በህቡ ተደራጅተው ባሉት አማካኝነት ሰፊ መሰረት ያለው እንቅስቃሴ ማድረግ መደገፍና ማገዝ የሚቻል ነው። ለዚህን ተቃውሞች ለማፈን አጋዥ ሆኖ ሌላ የስለላና የጸጥታ ተቃውሞች አማካኝነት ሊወስድ የሚችለውን እርምጃዎች በግብጽና በቱኒዚያ እንደሆነው ወያኔ ራሱን ይበልጥ የሚያጋልጡና የህዝብን ትግል ይበልጥ የሚያፋፉም መሆናቸው የማይቀር ነው። ይህንን እንዳመጣጡ መቋቋም የማይቀር ግዴታ ነው። አንድ ህዝብ ለሰብአዊ መብቱና ለሀገሩ ካልታገለ መብቱንም ሀገሩንም ማጣቱ ብቻ ሳይሆን ሰብአዊ ክብሩንም የሚረገጥበት ለመሆኑ በተደጋጋሚ የተነገረ ነው። የመለስ አገዛዝን ለማስወገድ ትግል አስፈላጊ መሆኑ ከጥያቄ የማይገባ ከሆነ ያለ ህዝባዊ ትግል በወያኔ ላይ የሚገኝ ድልና የቆራጥ ትግል ሳይካሄድ የሚገኝ መብት የለምና ይህ ስኬታማ እንዲሆን የሚደረግ ቅስቀሳን ከወዲሁ ባናደናቅፍ የሚመረጥ ይሆናል። ለበስለ የተዘጋጀን ቅስቀሳን ተመልሶ ጥሬ እንዲሆን የሚደረግ ጥረትን አጥብቀን እንቃወማለን። መቆም ይኖርበታልም ብለን እንጠይቃለን። የውርደት ኑሮ ከመኖር የክብር ኑሮና ሞት በበኩላችን የሚመርጥ ነው። ህዝባችን በጭቆና ስር ብቻ ሳይሆን እየተበዘበዘ በድህነት መኖር በቃኝ በማለት እየተናገረ ይገኛል። ድምፁን ሰምቶ ተግባራዊ ማድረግ የወቅቱ ግዳጅ ነው። ለተግባርም ከጎኑ መቆምም ሀገራዊ ኃላፊነት መወጣት ነው። የውርደት ወይንስ የክብር ኑሮ በበኩላችን ምርጫችን ግልጽ ነው። የክብር ኑሮ ነው መልሳችን። ይህንን ለመጎናጸፍ በትግባር በትግል ሜዳው የሚጋራን ካለ የድላችን ጉዞ ሩቅ አይሆንም። የትግል ጥሪ ቅስቀሳውን በትግባር ለማጀብ ቁርጠኝነት ይንገስ። ለክብር ኑሮና ህይወት ከሚታገል ጋር Yeah.
መፍትሄው ህዝባዊ መንግስት መመስረት ብቻ ነው። ለኢትዮጵያ ውስብስብና ከባድ የፖለቲካ ችግሮች መፍትሄ ሊገኝ የሚችለው በጋራ ጥረትና ህብረት ነው ስንል ቆይተናል። የተለያዩ አስተሳሰቦች በጥሞናና በሰላም ተወያይተው የብዙሃኑ ድምጽ ውሳኔ ሆኖ እንዲቀጥልና የሽግግሩ ሂደት ወደ ሽግግር መንግስት መስረታ አምርቶ ህዝባዊ መንግስት ማቋቋም ይሻላል በሚል ነበር። ሐሳቦች አንድ ወጥ ይሆኑ ማለት ሳይሆን የተለያዩ አስተሳሰቦች ይስተናገዱ ነው መልእክቱ። የአንድ ቡድን ወይም ድርጅት ሐሳብና ፍላጎት ብቻ የበላይነትን ይያዝ ብሎ መነሳቱ ከስህተትም በላይ ነው ማለታችን ነው። የሽግግር ሂደት ያልነውን ተቃዋሚዎች ፈልተዋል። ከዚህ በፊት ኦነግ ይህን እንደሚደግፍ የገለጸ ሲሆን ዛሬ ደግሞ ከሌሎች ኦሮሞ ቡድኖች ጋር ሆኖ ባወጣው ኢ ታሪካዊና ጸረ ሀቅ የሆነ መግለጫ የሽግግር ሂደት ጎጂ በመሆኑ አገዛዙ በሚያዘጋጀው ምርጫ መሳተፍ ነው መፍትሄው ብሎ መደምድሟል። የሽግግር ሂደትን የመንጫ አባወራዎቹም ሆኑ ባዕዳን ለምን እንደሚቃወሙ ሚስጥር አይደለም። የህዝብን ስልጣን ተጻረው የግል ጥቅማቸውንና ስልጣንን ሊያስጠብቁ ስለሚሹ መሆኑን ማንንም አያጣውም። በኢትዮጵያ ብሔራዊ ህዝባዊ መንግስት ከተመሰረተ የበላይነቱን የሚይዘው ህዝብ እንጂ ጥቂቶች ጨቋኞች አይሆኑም። የኦሮሞ ቡድኖቹን የጋራ መግለጫ ያነበበው ግለሰብ ከእስር ያስፈታው የኢትዮጵያ ህዝብ መሆኑን ክዶ ወደ ጎጡ ተመልሶ የነፍሰ ገዳዮቹ ጠበቃ ሆኗል። በቡራዩ መረን የለቀቁ የኦሮሞ ተወላጆች በንጹህ ህዝብ ላይ ፍጅት የፈጸሙ መሆናቸውን በመካድ በቡራዩ የአንድ የኦሮሞ ህፃን ተገደለ ንብረት ተዘረፈ ወዘተ በሚል አመቺ ታሪክ ማነብነብ የመረጡት እነዚህ ቡድኖች አዲስ አበባንም የእኛ የሚለውን ከታሪክ የተጣላ ልፈፋቸውንም ቀጥለውበታል። ለነገሩ ይህን ሁሉ በሽግግር አገር አቀፋዊ ጉባኤ አንስተው የሌሎችንም አቋም አዳምጠው መፍትሄና ሐቁ ሊፈለግ በተቻለ ነበር። ግን ከወዲሁ በሐቅ እንደሚሸነፉ በማወቃቸው ባለ አገዛዝ ስር ያሸንፈናል ቃናቸውና ማስፈራሪያው ዛቻቸው ሊደመጥ ተችሏል።
ምንም እንኳን የኢትዮጵያ ጣላቶች ከወደ አሜሪካ ኢትዮጵያ በ2030 ተፈርሳለች ቢሉም ይህን ቀሸታቸውን ማጀብና አገራችንን ለማፍረስ መፍጨርጨሩ የሚያዋጣ አይደለም። አዲስ አበባ የመላ ኢትዮጵያውያን ከተማ እንጂ ታሪክም ሆነ የዛሬ የህዝብ ብዛት የአንድ ብሔር ከተማ አያደርጋትም። ኢትዮጵያም በቀላሉ የምትፈርስ ባለመሆኗ እንደመጀመሪያ ልጅ በጉጉት የሚጠብቁት ግንጠላ መቼም እውን እንደማይሆን ተረድተው ይልቁንስ የህዝብ ልቅትን ከመጋበዝ ቢቆጠቡ የሚሻል ይሆናል። የምንጫው አገዛዝ ሊባል የሚገባው ይኸው ብዙ ሺህ አገር ወዳድ ወጣቶችን አፍሶ ከ1200 በላይዎቹን ደግሞ ወደ ቅሊንጦ አግዟል። በጋምቤላም ብዙ ዜጎችን ገድሎ በጌዲዮ ወዘተ ወደ ሚሊዮኖች አፈናቅሏል። ሊዋሹ እንደቃጡት የተያዙት ዘራፊዎችና ጫትቃሚዎች ሺሻ አጫሾች ደግሞ ከመቼ ወዲያ ነው ጫት መቃምና ሺሻ ማጨስ ህገወጥ የተባለው? ሳይሆኑ የጠባቦችና ነፍሰ ገዳዮችን መንጋ የተቃወሙና የሀገራችንን ሰንደቅ ዓላማ ያስከበሩ ጀግኖች ኢትዮጵያውያን ናቸው። ያብየን ለምዬ የሌባይነ ደረቅ ለፈፋ የሚያዋጣ አይደለም። በሹሞቹ የተሰበሰቡት የኦሮሞ ቡድኖች መሪዎች ከጥንቱ እንገንጠልና ጸረ አማራ ጸረ ኢትዮጵያ ቋም ቅንጣትም ፈቀቀላሉ። መርዘኛውን የወያኔ የጎጥ ፌደራሊዝምና ህግ የሚደግፉትም ለዚህ ነው። ይህንንም እንደገና ሁሉ ተወያይቶ ይወነስንበታል እንጂ ህገ ወያኔ ከተነካ ወዮላችሁ አያዋጣም። ጀግንነት የኢትዮጵያ ህዝብ መለያ ነው። ብረት አንስቶ ትግሉ ደግሞ የህዝብ እንጂ እስከዛሬ ይህ ነው የሚባል የጦር ሜዳ ድል ያላስመዘገቡት የግል ሀብት አይደለም። ህዝብን በንቀት ማየትና ማስቆጣት የሚበጃል ሆነም አይደለም። ህዝብን ከውሳኔ አግሎ የቡድንና የብሔርን የበላይነትን እናሰፍናለን ብሎ ማሰብም ቅዠት ነው። የወያኔ የበላይነትን የታገለው ህዝብ የተተኪ ዘረኝነትና ጠባብነትንም አምሮ እንደሚታገል የሚታወቅ ነው። የሽግግር ሂደት ያልነው ያለውን አለመግባባት በመካድ ሳይሆን ከግምት አስገብቶ የስምምነትና የሰላምን መፍትሄ ለማስቀደም ነው። የጉልበት ከሆነማ የቃላት ጋጋታና አልሞ መተኮስ ለየቀልናቸው እየተስተዋለ ብሎ መምከሪያው ጊዜ መጥቷል። ያለውን ሁኔታ የአህያ እርሻ ሊያደርጉት የሚቃጡትን ሁሉ አደርግዙ እንላቸዋለን። አያያዛቸው አያምርም ስንል ከመጀመሪያው የተናገርነው የነገሮችን ሂደት ውስጥ ሚስጥርና ምንም ምን እንደተሸረበብንም ስላወቅን ነው። ሁሉ ኃይሎች ይምጡ የሚለው ባዶ ዲስኩር መሆኑን የተረዳነው ሹሙን ለቦታው ያበቁት ባዕዳን ኢሃፓ እንዳይመጣ ማለታቸውን ስላወቅን ነው። ከሹሙ ጋር ሊያብሩ የተነሱትም ቀደም ካለ ጊዜ ጀምሮ ውስጥ ለውስጥ የጀመሩትን ግንኙነትም አላየንም ስላልን ነው። ቡራዩን በስም ጥቆማ ባናነሳም የሜንጫው መንጋ ሲሰባሰብ ቡራዩና መሰል ጭፍጨፋዎች እንደሚመጡ አይቀሬ ነው ያልነው ነው። ገሎ በተገላቢጦሽ ተፈጀን ብሎ መግለጫ ሳያፍሩ ማንበልበል ደግሞ አሳፋሪ ነው እንላለን። ወጣቶችን ባሉታዊ ቀስቅሰው ንጹህ ህዝብን ያስፈጁ ተፈጀን ብለው መቅጠፍ ሳይሆን ልፈፋችንና የጥላቻ ሰበካችን ስህተት ነበር ብለው ከህዝብ ይቅርታ መጠየቅ ይገባቸው ነበር። በበኩላችን አንድም ኢትዮጵያዊ በግፍ ሲገደል ሲፈናቀል ተቃዋሚዎች ነንና ተበደልን ካሉ በደላቸውን ባዳመጥንና ከጎናቸው በቆምን ነበር። አቁይ ነገር ከተባለ ግን አገዛዝ በተቀየረ ቁጥር ከገዢዎች ስር ተሰልፎ መገኘት እስኪመቱና እስኪባረሩ ድረስ የነሱ መለያ ነው ማለት እንችላለን። ሹሞቹ ያለው ኢሃፓ አንድና አንድ ብቻ መሆኑን ቢያውቁም ኢሃፓ ስለሚጎረብጣቸው አግለውት ከድርጅቱ የወጡትን የታሪክ አተላዎች መሰብሰቡን መርጠዋል። ለአገዛዙ ከሰገዱት አራት ማፈሪያዎች ውጪ ቀደም ብሎ በደርግ ጊዜ አንጃ የነበሩ ማሪኝ አብዮቴ ብለው በክህደት ስንቱን ያስጨረሱ ለመለስ ዜናዊ ያደሩ ካህዲዎች በታኞችና ማፈሪያዎች ሁሉ ከያሉበት ከአሜሪካ እስከ ኡጋንዳ እየተጠሩና በድርጅታችን ስም በአዲስ አበባ ስብሰባ ሊያደርጉና ኢሃፓንን ሊሉም እቅድ ተይዞላቸዋል። በመለስ ዜናዊ ጊዜ ይህን አይነት ሴራ ያከሸፍን ሲሆን አሁንም አባላት ደጋፊዎችና ህዝብ ይህንንም ሙከራ ድባቅ እንደሚመታው ጥርጥር የለንም።
እንጃዎቹና ሌሎችም የሹሞቹን ሰበካ በማስተጋባት ድርጅቶች በስተዋልና ይጨፍለቆ ቢሉም ይሃቋም ጻራ ዴሞክራሲ መሆኑን ደግመን ለናፈርዳቸውን ፈልጋለን። ዜጎች በፈለጉት የመደራጀት መብት አላቸው። በፈለጉትም ብዛት የሚከስሙት በግድ ተዋሃዱ ተጨፍለቁ በሚል እዝ ሳይሆን ህዝብ ድጋፍ ሲነሳቸውና ሲተኑ ብቻ ነው። በመርሃ ግብር የሚስማሙት ደግሞ መዋሃድ ምርጫቸውና መብታቸውም ነው። ውሃና ዘይትን በችኮላ ለመደባለቅ መነሳቱ ደግሞ መዘዙ ብዙ እንደሚሆን ያየነው ነው። ባውቀላችኋለሁ መደንገግ መለፍለፉ ቢያከትምና ያሸነፉ መስሏቸው መክለፍለፍ የጀመሩትም አፊዳም ዘረኞችና የፍልጣን ተመኞች የህዝብን ፍላጎትና ድምጽ ማክበር ቢጀምሩ ለሁሉም ይበጃል እንላለን። ለዚህም ነው ከጎዳና ዙሪት ለመውጣት የሽግግር ሂደት የምንለው። ሊያጠፋን ባደረሰው የወያኔ ቦይ መፍሰሱ ምንም ስርየት አያስገኝልንም። በአሜሪካም በአስመራም በአቡዳቢም የተደረጉ የምስጢር ውይይቶች ሌላ መንገድን አሳይተው ሊሆን ቢችል እንኳ በእስርና ግድያ ህዝብ የማይፈልገውን አማራጭ በላዩ መጫን ከቶም አይቻልም። የተዘጋጀው የውስጥ ለውስጥ የስልጣን ክፍፍልና እነማንን ማግለል ማጥቃት የሚለውን እቅድ ተጠቂዎቹ በዝምታ የሚያዩት እንደማይሆን ማወቅም ተገቢ ይሆናል። ሁሌም ህዝብ ትከሻውን ለቀንበር አይሰጥም። የተያዘው ጎዳና ደግሞ ኢትዮጵያዊነትን ሊያደባይ መሆኑን ህዝብ ከወዲሁ አውቆታልና የሚታገለው ነው። የተናቀው ህዝብም ምርጦች ነን ላሉት ደንፊዎች ትግል ሌላ ጉራ ሌላ ሊላቸው ቆርጧል። ለዚህም ነው ወደማይሆነውና ወደማይበጀው ከመታጠፉ በፊት በሽግግር ሂደት ያህያሻ ያረጋችሁትን እናስተካክለው የምንላቸው። ጆሮ ያለው ይስማ። ወያኔ የትግላችን ተፋፍሞ ይቀጥል። ጊዜያዊ ህዝባዊ መንግስት ባስቸኳይ። ዘረኝነት ይውደም። ኢትዮጵያ ለዘላለም ትኖራለች።
ይበለው ልጇ ቢመጣ ነው ቤት አልዋት።